ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የሮም ምሽት ህዳር 7/2015 ዓ.ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ በቀጥታ ወደ እናንተ መተላለፉን ጀምሯል። ከአሁን ሰዓት ጀምሮ ወደ እናንተ ከምናደርሳቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
በቀጣይ መደረግ ያለበት ብዬ የማስበው ማለት ነው ያው ሁለት አመታችን ከስረናል ኦሬዲ አንመለስምና እሱም እናካክስበት ነገር እንዲፈጠር ነው የምፈልገው። የመንግስት አካላት አሉ ቢያንስ ሁለት አመታችን የሚያካክሱት ወጣት መፍጠር የሚችል የወጣትን ማጎልበትና ሳይኮሎጂ ትሪት ማድረግ የሚችል ብዙ ተቋማት እንዲከፈትልን ነው የምፈልገው።
የሰማችሁት ወጣት ሮሃ የማነን ነው። በትግራይ ክልል ወጣቶች መሐከል አንዷ ናት። ስለ ሰላም ስምምነቱ በትግራይ ክልል ያሉ ወጣቶች ምን ይላሉ? ምን ያስባሉ? ከዚህስ ምን ይጠብቃሉ? ካሁን በኋላ ባለው በሚለው ዙሪያ ዘገባ አጠናቅረናል። እሱን በምሽቱ የምናስደምጣችሁ ይሆናል። በሌላ በኩል በትምህርት ሚኒስቴርና ኢትዮ ቴሌኮም በጋራ በመተባበር በነጻ የሚቀርብ የእንግሊዝኛ መማሪያ ማዘጋጀታቸውንም አስታውቋል። እሱንም በተመለከተ ጥንቅር ይኖረናል። ይህንና ሌሎች ሀገር ውስጥ እንዲሁም ደግሞ የዓለም አቀፍ ዘገባዎችን ይዘን ወደ እናንተ የመጣ ነው። ኤደን ገረመው መሰናዶን የመራው፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ከሳምንታት በፊት በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት ተፈርሟል። ይህ ስምምነት በትግራይ ክልል ውስጥ በሚኖሩ ወጣቶች ዘንድ የፈጠረውን ስሜት ለማወቅ ባልደረባችን ሙልጌታ አጽብሃ የተወሰኑትን አነጋግሮ ተከታዩን አሰናድቷል።
አድሃኖም ሰርጸ ይባላል። ከትግራይ ምዕራባዊ ዞን ቆራሪት ከተማ ተፈናቅሎ በሽረንዳ ስላሴ ከተማ ይኖር እንደነበረ ገልጾ ጦርነቱ ከባለፈው ነሐሴ ወር ዳግም ሲነሳ ደግሞ እንደገና ወደ መቀለ ከተማ መፈናቀሉ ተናግሯል። የሰላም ስምምነቱ መፈጸሙ በበጎ እንደሚያዩም አድሃኖም ገልጿል።
የሰላም ስምምነቱ ተካሄደ ሲባል ያው እንደማንም ጦርነት ባለበት አካባቢ እንደሚኖር ሰው ያው ሰላም ሲባል ያው ደስታ ነው የሚሰማህ። ምክንያቱም ይሄን ጦርነት በማዶ ሆነህ እንድታየው እንኳን አይፈቅድልህም። ይመጣና ድሮን ይደበድብሃል። ይመጣና ያው ከባድ መሳሪያ አጠገብህ አርፎ የሆነ ነገር ያጠፋብሃልና እጅግ በጣም ይጎዳል። ሰላም ሲባል እጅግ በጣም ደስታለሁ። በተለይ እኔ ወጣት ነኝ፣ ነገ ማስበው ነገር አለኝ። ለዚህ ሀገር ለዚህ ቤተሰብ ከሁሉም በላይ ለራሴ ለቤተሰብ መትረፍ ፈልጋለሁኝና እጅግ በጣም ሰላም ሲባል ደስታ ይሰጣል። ብዙ ጓደኞች ተደስተዋል።
በጦርነቱ የተፈጸሙ ወንጀሎች ፍትህ በማስፈን ዙሪያ ግን ጥርጣሬ አለኝ ብሏል አድሃኖም።
የቅነቱ ጉዳይ ግን አንድም ሆን ተብሎ የታየ ነገር አይመስለኝም። ዝም ብሎ መባል ስላለበት የተጻፈ ነው የሚመስለኝ። ግን ከሁሉም በላይ ችግር የሚመስለው የቅነቱ ጉዳይ ለአፍሪካ ህብረት እንደውም በኢትዮጵያ ማዕቀፍ የሚካሄድ ነው የሚለው። ስለዚህ እኔ ገዳዬን መንግስት ራሱን ሊቀጣ አይችልም። ስለዚህ እንኳን እሱን ይቅርና በትግራይ ላይ ደግሞ የተደረገው ደግሞ እኔ ለዓለም ህዝብ እንግዳ ነው ብዬ ነው የማስበው። ጦርነትም አይደለም እኔ ጦርነት ነው ብዬ አላስብም። በትግራይ ላይ የተፈጸመው ነገር ከጦርነትም በላይ ነው። ስለዚህ መጠናትም አለበት። እኔ ምክንያቱም እዚህ ኖሬ ነው የማውቀው። እጅግ በጣም የሚሰቀጥጥ ነው ጦርነቱ እኮ። ያው የትግራይ መሬት እስከ 25 ዓመት በላይ አድርጎ አያውቅም ጦርነት ሳይደረግበትና ወላጆቻችን ታላቅ ወንድሞቻችን እኮ ይነግሩናልና እንደዚህ አይነት ጦርነትም አላዩም አልተነገረንም። ከሁሉም በላይ ግን ለዚህ ህዝብ ፍትህ ሳትሰጥ ሰላም ኑር ማለት ፍትህ ሳይሰጠኝ እንዴት ነው አምኜው መኖር የምችለው እዚህ?
ሰመረ መኮንን የተባለ ሌላ ከሽረንዳ ስላሴ ከተማ በጦርነቱ ምክንያት ተፈናቅሎ ወደ መቀለ ከተማ የመጣ በበኩሉም
ሰላም ስምምነቱ በጣም ደስ ብሎኛል። የዘገየም ቢሆን በጣም ደስ ብሎኛል። ይሄ ሰላም ውይይቱ ከጦርነቱ በፊት ቢሆን ኖሮ የብዙ ሰዎች ህይወት ሳይልቅ የብዙ ሰዎች ህይወት ሳይመሰቃቀል መቆም የሚችልበት እድል እንደነበረ ይታየኛል። አሁን ሆኜ ሳስበው ያው የመድፍ ድምጽ የድሮን ድምጽ ሳንሰማ የዋልንባቸው ቀናቶች ናቸውና ያው የወጣቱ ፊትም ፈገግ ብሎ የሳቀ ምናምን ስታየው የሆነ ደስ የሚል ስሜት ይሰማል። እንደ አንድ የትግራይ ወጣት እና የትግራይ ወጣት ያው ስለ ጦርነት በፊልም ወይም ደግሞ ሰው ነግሮት ምናምን አይደለም የሚያውቀውና ጠባሳው እስካሁን አለ፣ በአባቶቼም አለ፣ በአያቶቼም አለና ይሄ ጠባሳም ወደኔ ተርፎ አሁን ብዙ አስከፊ የሆነ ጦርነት አይተናል። አስከፊ የሚያደርገው ተራ ሲቪሊያኑም ሲሞቱ ነበር። ላይ የትግራይ ህዝብ ፍትሃዊ ጦርነት ነው ያካሄደው ብዬ ነው የማስበውና ይሄ ፍትሃዊ ጦርነት ላይክ ሰላም ለማምጣት የገባበት ጦርነት ነው የሚመስለኝ እንደኔ እይታ። እና በጣም ብዙ ህልም የነበራቸው ለሀገራቸው ብዙ ነገር የሚያስቡ የነበሩት ባለህልም ወጣቶች ነው ያጣንበት ይሄ ጦርነትና ያው ወደ ሰላም መምጣቱ በጣም ደስ ብሎኛል። ይሄ የሰላም ሁኔታው በዛው እንዲቀጥል የትግራይ ህዝብም የደረሰበት ሰብአዊ እና ማቴሪያላዊ ድቀት ተመልሶ ዳግም እንዲያገግም ነው የምፈልገው።
ሮዛ የማነ የተባለች የመቀለ ከተማ ነዋሪ ወጣት በበኩሏ ጦርነቱ በህይወቷ 2 ዓመት የትምህርት ጊዜዋ እንድትከስር እንዳደረጋት ትገልጻለች።
2 ዓመቱን ባይመለስልን እንኳን እንደማይቀጥልና ከአሁን በኋላ እንደማይኖር ሳውቅ ደስ ብሎኛል። በማንም የትግራይ ብዙ ነገር ቀርቶብኛል እያስባለሁ። ማለት ቀለል አድርገን ብናየው ራሱ ከትምህርት አቋርጫለሁ። የዩኒቨርስቲ ተማሪ ነበርኩኝ፣ 2ኛ ዓመት ተማሪ ነበርኩኝ እና ዘንድሮ መረቅ ነበር። ግን ያው ላይክ 2 ዓመት ስለከሰርኩኝ ሌላ 2 ዓመት ያስፈልገኛል ማለት ነው። ተመርቄ ስራ የሚይዝበት ጊዜ ተራዝሟል። ከጎኔ ብዙ ሰዎችን አጥቻለሁ። ጓደኞቼ የነበሩ ሁሉም አንዳንዶቹ ምንም አውቀው ነገር የለም የት እንዳሉ እንኳን ሜቢ ሞቱ ይኖሩ እንኳን አላውቅም። አካላቸው ይጎደላል።
በቀጣይ የወጣቶች አቅም በሚያጎለበት መንገድ መንግስት ሊሰራ ይገባል ብላለች።
በቀጣይ መደረግ ያለበት ብዬ የማስበው ማለት ነው ያው 2 ዓመታችን ከስረናል ኦልሬዲ አይመለስም እና እሱም የምናካክስበት ነገር እንዲፈጠር ነው የምፈልገው። የመንግስት አካላት አሉ ቢያንስ 2 ዓመታችን የሚያካከሱት ወጣትን መፍጠር የሚችል የወጣትን ማጎልበትና ሳይኮሎጂ ስትሪት ማድረግ የሚችል ብዙ ተቋማት እንዲከፈትልን ነው የምፈልገው እና ቢያንስ በሱ እንኳን ቶሎ ዲቨሎፕ አድርጎ ወደ ነበረበት ራዕይ የሚያስቀጥልበት ሁኔታ እንዲፈጠር ነው የምፈልገው።
ለአከምባይ የተባለ አስተያየት ሰጪ በበኩሉም የሰላም ስምምነቱ ማደናቀፍ የሚፈልጉ ኃይሎች ከጦርነቱ ማትረፍ የሚፈልጉ ናቸው ብሏል።
በተለይ አምራች ኃይሉ ወጣቱን ነው እየረገፈ ያለው ከትግራይም ከኢትዮጵያም ከሌሎችም። ስለዚህ ይሄ አውዳሚ ጦርነት በሰላም ተቋጭ ስሰማ በጣም ነው ደስ ያለኝ። እንደ አንድ ወጣት ትግራዋይ የትግራይ ህዝብ ከመጀመሪያውም ሰላም ፈላጊ ነው። ስለዚህ ከትግራይ ህዝብ እኔ አንድ ነኝ፣ ሰላም ፈላጊ ነኝ። ጦርነቱ በሰላም ይቋጭ ሲባል በጣም ነው ደስ ያለኝ። እንደ አንድ ወጣት ሰላም ለማደናቀፍ የሚመክሩ ኃይሎች ከየትኛውም ቦታ ከዚህ ጦርነት አትራፊ መሆን አለባቸው። ስለዚህ ለነዚህ ኃይሎችም በሰላም መታገል ነው ያለብን።
ይህ የሰላም ስምምነት ቶሎ ተግባራዊ ሊሆን ይገባል በማለትም ለአከ ገልጿል።
ሰላሙ ቶሎ እንዲፋጠን እርዳታ ቶሎ እንዲገባ ባለፈው 2 ዓመት ያገኘነው መከራ ያገኘነው ታይቶ የማይታወቅ ጭፍጨፋ ታይቶ የማይታወቅ ውድመት የሰው ህይወት በተለይ የወጣቶች ህይወት ደግሞ አምራች የሚባል ኃይል ስናጣ ነው የቆየ ነው። ስለዚህ ለዚህ ሰላም ተግባራዊ እንዲሆን ሰብአዊ እርዳታ ያለ ገደብ እንዲገባ መሰረታዊ ነገሮች እንዲከፈቱ ባንክ እንዲከፈት ስልክ እንዲሰራ መብራት እንዲበራ ከተፈለገ ከሰላም ፈላጊው ኃይሎች ጎን ሆነን መታገል ነው ያለብን ብዬ ነው የማስበው።
ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ከሰሞኑ ይፋ የተደረገው የእንግሊዝኛ ቋንቋ መማሪያ ፕሮግራም ተማሪዎች ያለባቸውን የቋንቋ ችግር ለመቅረፍ አስተዋጽኦ እንደሚኖረው አንድ የትምህርት ባለሙያ ተናገሩ። በትምህርት ሚኒስቴር የቴክኖሎጂ ባለሙያዎች እንደተዘጋጀ የተነገረለት ይኸው የእንግሊዝኛ ቋንቋ መማሪያ ከኢትዮ ቴሌኮም ጋር በመተባበር በነጻ የሚቀርብ እንደሆነም ተገልጿል። ገብረ ሚካኤል ገብረ መድህን ዘገባ አለው።
ባለፈው አርብ በትምህርት ሚኒስቴር ይፋ የተደረገው የእንግሊዝኛ ቋንቋ መማሪያ ፕሮግራም የዩቲዩብ አይነት ሆኖ የተለያዩ የመማሪያ ይዘቶች የተጫኑበት እንደሆነ ተገልጿል። በኢትዮጵያ የትምህርት ይዘትን ለመረዳት አንዱ ችግር የቋንቋ እንደሆነ የሚገልጹት በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ እንዲህ አይነት ጥረት ችግሩን ለመቅረፍ እንደሚያግዝ ይናገራሉ።
ተማሪዎች ሁለት ነገር ነው አሁን ስራግል የሚያረጉት። አንደኛ ቋንቋውን መረዳት አለ፣ ሌላኛው የትምህርቱን ይዘት መረዳት አለ። ቋንቋውን ደግሞ በደንብ በአግባቡ ካልተረዱት ይዘቱን ሊረዱት አይችሉም እና ስለዚህ ቋንቋውን ማሻሻሉ ምንም ጥያቄ የለውም። ኢትዮ ቴሌኮምና ትምህርት ሚኒስቴር ያስጀመሩት የበይነ መረብ ተጠቅሞ የእንግሊዝኛ ቋንቋን ማሻሻል የሚል ነው። እንግዲህ ተማሪዎች በአግባቡ የምጠቀሙበት ከሆነ ክፍል ውስጥ የምማሩትን የእንግሊዝኛ ትምህርት የበለጠ ለመማር እና የበለጠ ደግሞ ለመረዳት እንደ አጋዥ እንደ ተጨማሪ ሪሶርስ ሊጠቅማቸው ይችላል እና ያግዛቸዋል። በእርግጥም
የእንግሊዝኛ ቋንቋ መማሪያውን በይፋ ያስጀመሩት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የትምህርት ጥራትን እያጓደሉ ካሉት ችግሮች አንዱ የቋንቋ አለመቻል እንደሆነ ተናግረዋል።
እንግሊዝኛ እንደ አንድ ቋንቋ ሳይሆን ትምህርቱ ኬሚስትሪውም ባዮሎጂውም ሂስትሪውም የሚማረው በእንግሊዝኛ ቋንቋ ነው። ግን እንግሊዝኛ ቋንቋ ዲቴሪዮሬት አርጎ ማንም አይደለም ተማሪው አስተማሪው ራሱ ያንን ቋንቋ የማይናገርበት በጣም የሚገርም ሲቹዌሽን ውስጥ ገብተናል።
የቋንቋ መማሪያው የትምህርት ጥራትን ለማሻሻል የሚደረገው ጥረት አንድ አካል መሆኑንም አመልክቷል።
ከዛሬ ጀምሮ ቤትም ያለ ኢትዮጵያዊ እንግሊዘኛን እንደ ቋንቋ በደንብ መማር የሚችልበት ፕላትፎርም ነው የተፈጠረው እና ይሄ ሲግኒፊካንት የሆነ የኢትዮጵያን የትምህርት ጥራት ለማሻሻል የምናደርገው ሂደት አንድ አካል የሆነ እንቅስቃሴ ነው። አሁን ዛሬ ላውንች የምናደርገው ከኪንደርጋርደን ጀምሮ እስከ 12ኛ ክፍል ድረስ ፎርማል የእንግሊዘኛ ቋንቋ የሚማር ተማሪ ምን ምን ስኪሎች ሊይዝ ይገባል በሚለው ላይ የተመሰረተ ትምህርት ነው ያዘጋጀው።
በሰነ ስርዓቱ ላይ የተሳተፉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተቋማቸው ማህበራዊ ኃላፊነቱን ለመወጣት የተለያዩ ስራዎችን እያከናወነ መሆኑን ተናግረው ተማሪዎች ይህን ፕሮግራም ሲጠቀሙ የኢንተርኔት ወጪ እንዳይበዛባቸው ነፃ መደረጉን ገልጿል። ይህ ማህበራዊ አስተዋጽኦም ተቋሙን በወር እስከ 3.5 ቢሊዮን ብር ያስወጣዋል ብለዋል።
ይህንን አክሰስ የሚያደርጉ በነፃ ቢጠቀሙበት የተሻለ ይሆናል ብለን እናምናለን ማለት ነው። ምናልባት ይሄ አክሰስ ለማድረግ የሚያወጡት ወጪ ዲስከሬጅ አድርጓቸው ከዓላማው እንዳንገደብ ብዙዎች አክሰስ ያደርጉት እንዳይቀሩ ጭምር በማሰብ ነው ነፃ የተደረገው ማለት ነው። ኢትዮ ቴሌኮምም ሆነ የትምህርት ሚኒስቴር ከዚህ ጋር ተያይዞ ስለሚያወጣው ወጪ ሳይሆን ትልቁ እሳቤና አሁንም ዓላማችን ያለው የምንፈጥረው ኢምፓክት ላይ ነው። ምን ያህል ተማሪዎች ይጠቀማሉ ወይም ደግሞ ተማሪዎች ብቻ ሳይሆኑ እንዳልኩት ለሁሉም ማህበረሰብ የሚጠቅም ነገር ስለሆነ እንደው እስከ 20 ሚሊዮን ይህንን ፖርታል አክሰስ ቢያደርጉት ብለን ከ20 ሚሊዮን ውስጥ ያካሉን ደግሞ 5 ሚሊዮኖች ቢጠቀሙ በቀን እስከ 500 ሜጋባይት ቢጠቀሙ ምን ያህል ኖርማል ቢዝነስ ሩላችን መሰረት ሄደን ቻርጅ እናደርግ ምን ያህል ወጪ ሊያስወጣን ይችል ነበር የሚለውን ካልኩሌት ለማድረግ ሞክረናል ማለት ነው። እና ኢን ቢሊየንስ ወጪ እንደሚያስወጣ አይተነዋል። ግን ከወጪ አንጻር ሳይሆን አሁንም እያየን ያለ ነው ከምንገነባው ትውልድ አንጻር ይሄ 3.5 ለምሳሌ ቢሊዮን በወር ለ5 ሚሊዮን ተጠቃሚዎች ሊያስወጣን ይችላል ብለናል። ግን እኛ ከሚመጣው ጠቀሜታ አንጻር ገንዘቡ ላይ ትኩረት ሰጥተን አይደለም እየሰራን ያለው ለማለት ነው።
በትምህርት ሚኒስቴር የአይሲቲ እና የዲጂታል ትምህርት መሪ ስራ አስፈጻሚ ዶክተር ዘላለም አሰፋ የእንግሊዝኛ ቋንቋ መማሪያው የተለያዩ የመማሪያ ይዘቶችን ያካተተ ነው ብለዋል።
የእንግሊዝኛን ቋንቋ በቴክኖሎጂ በመደገፍ ለተማሪዎችም ለመምህራንም ሌላም ለሚማሩበት ለሚማር ማህበረሰብ እንግሊዝኛ ቋንቋው ማዳበር ለሚችል ሰው የተለቀቀ ፖርታል ነው። አጫጭር በጣም ጥሩ ቪዲዮዎች ሆነው የሚሰጡ ናቸው። ፖድካስትም አድርገናል። ፖድካስት ማለት ትምህርት በሬዲዮ የነበረውን ነው። ሌላው መማሪያ መጽሐፍት ነው። እስከ 10ኛ ክፍል ያለውን የእንግሊዝኛ መማሪያ መጽሐፍት እዛ ላይ ያገኙታል። ይሄ ዲቨሎፕ የተደረገው እንደ ዩቲዩብ ነው። ዳውንሎድ ሼር ማድረግ ይቻላል። ያ ትልቁ አድቫንቴጅ ምንድነው? ማታ ማታም ኦፍ ደ ሪከርድ በትምህርት በሌለበትም ሰዓት ልጆች የወላጆቻቸውን ሞባይል ኦር ስማርት ዲቫይስ ያለው ሞባይል፣ ታብሌት፣ ኤኒ ፒሲም ሊሆን ይችላል ዳውንሎድ አድርጎ ከዛ ኦፍላይን መጠቀም ይችላል።
የኢንተርኔት መጠቀሚያ መሳሪያዎች የሌሏቸው ተማሪዎች በትምህርት ቤቶች በተለያዩ ዘዴዎች እንዲጠቀሙ እንደሚደረግ ይገልጻሉ።
ትምህርት ቤቶች ላይ ደግሞ ይሄ ለሌላቸው ትምህርት ቤቶች ደግሞ ፕላዝማ አለ። ለፕላዝማ እንሰጣቸዋለን። ትምህርት ቤቶች ውስጥ ኮምፒውተር ላቦች አሉ። ሃይ ስኩሉ ላይ ሪሌቲቭሊ ያሉትን ኮምፒውተር ላቦች ተጠቅመን ተማሪዎቹ በዛ አክሰስ እንዲያደርጉ ማድረግ እንችላለን።
የእንግሊዝኛ ቋንቋ መማሪያው የተለያዩ የጽሑፍ መረጃዎችንም እንዳካተተ ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቆይታችሁን ከጋቢና ቪ ጋር ለማድረግ ስለፈቀዳችሁ እጅግ አብዝተን እናመሰግናለን። በመቀጠል ደግሞ የምናልፈው ወደ ሴቶችና ቤተሰብ ፕሮግራማችን ነው። ከዚህ ቀደም ያነጋገርናቸውን መምህርት ነው ደግመን መልሰን ያመጣላችሁ። መምህርት በላይነሽ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት ውስጥ ያስተምራሉ። ማየት የተሳናቸውም ናቸው። ከዚህ በተጨማሪም የኢትዮጵያ ሴቶች አካል ጉዳተኞች ማህበር ጎንደር ቅርንጫፍ ሰብሳቢም ሲሆኑ በሚኖሩበት አካባቢ በግላቸው በሚያደርጓቸው እንቅስቃሴዎች እጅግ ብዙ ህጻናትን የትምህርት እድል እንዲያገኙ በማድረግና በመርዳት እንዲሁም ደግሞ አካል ጉዳተኞችም ድጋፍ እንዲያገኙ እርዳታ እንዲያገኙ በማድረግ እየታደጉ ይገኛሉ። እሳቸውና በእሳቸው አማካኝነት ድጋፍ የሚያገኙ ወላጆችን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ወይዘሮ በላይነሽ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት መምህርት ናቸው። ገና በለጋ እድሜያቸው የአይን ብርሃናቸውን ያጡት መምህርት በላይነሽ የልጅነት ጊዜያቸው ከባድ እንደነበረ እንዲህ ያስታውሱታል።
እኔ የተወለድኩት ደቡብ ጎንደር ንፋስ መውጫ ወይም ገጠር ከተማ ናት፣ ጋንጋ ገብሬን የምትባል ነው። እና አይኔ የጠፋብኝ በአምስት ዓመቴ ነው። ውጭ ስንጫወት አምስት ልጆች በአንድ ላይ እየተጫወን ሳለ ድንገት የፀሐይ ነጸብራቅ መጥቶ አምስታችንም አይናችን ከጠፋ በኋላ ሌሎቹ ቤተሰቦቻቸው እኔ ግን እናቴ እስከ ባህር ዳር ድረስ ካመጣችኝ በኋላ ጸዳ፣ ድሮ ጸዳ ይባል ነበር፣ ሕክምና መጥቼ አይ የብሌን ስለተቃጠለ ትምህርት ቤት መግባት አለባት ብለው ዶክተሮች አማከሩ። ያው እናቴ ስታስገባኝ የአካባቢው ሰው አይነ ስውር ከመቼ ወዲህ ይማራል? ወንዱ ወደ ቤተ ክርስቲያን፣ ሴቱ ደግሞ ከቤት ወይም ለልመና ነው እና እንዴት ነው የምታስተምሪያት ብለው ለእናቴ ጫና ፈጠሩ። ሰበታ ነው የተማርኩት። ከተማርኩ በኋላ ሰበታ አውታር ቶስቴን ብዙ ሞከረች። ለምን የአካባቢው ተጽዕኖ ሽጣታለች፣ እየለመነች ነው ብዙ ብዙ ነገር አሏት። እኔ ግን በምንም ታምር አልወጣም አልኳት። ስምንተኛ ሰባተኛ ስደርስ አወቁና ያው ትምህርቴን ጨርሼ በባህር ዳር ዲፕሎማ፣ ከዛ ጎንደር ዩኒቨርሲቲ ዲግሪን ያስተማረኝ በዚህ አጋጣሚ ጎንደር ዩኒቨርሲቲ በነፃ ነው። አሁንም ማስተሬን እያስተማረኝ ያለው ጎንደር ዩኒቨርሲቲ በነፃ ነው። እና የኔ ምኞት ምን ነበረ? አካል ጉዳተኞች በየቦታው አሁን የኔ ጓደኞች አራቱ እዛው ገጠር ቁጭ አድርገዋቸው በረጅም እንጨት ስጦ እንዲጠብቁ፣ ልጅ እንዲያዝሉ፣ ወፍጮ እንዲፈጩ እያደረጓቸው አሁን አራቱም በህይወት የሉም። እና እኔ አንድ በልቤ ውስጥ የተቀመጠ ነበር፣ አካል ጉዳተኞች በተለይ ሴቶች፣ አይነ ስውራን እነዚህን ነገር ማውጣት አለብኝ ብዬ ከድሮ ጀምሬ በልቤ ውስጥ ይቀመጥ ነበር።
መምህርት በላይነሽ በግላቸው እጅግ ብዙዎችን በመርዳት አብቅተዋል። ከብዙ በጥቂቱ እንዲህ ይገልጻሉ።
ስለዚህ ይሄ ነገር በጣም ስላንገፈገፈኝ የምችለውን ያክል አስገብቻለሁ ወደ ትምህርት ቤት። አራት ተማሪዎችን ቦርዲንግ፣ ወደ አስር ምናምን አስር አስራ አንድ አካባቢ ደግሞ እድሜያቸው ከአስራ አንድ ዓመት በላይ መንግስት ያቋቋመዋል ልዩ ፍላጎት ተብሎ እዛ እንዲማሩ አደርጋለሁ። እዚህ አካባቢ ጸዳ የሚባል አካባቢ ስራ ይዤ እንደመጣሁኝ ልጁ አይነ ስውር ነው፣ ተደብቋል። እናይቱ ጠላ ነው የሚሸጥ ሰው ነገረኝ። ሄድኩ ከቤቷ። ይሄ ልጅ ነገ ትልቅ ሰው ይሆናል፣ እኔ ተምሬ ነው። ስለዚህ ይሄ ልጅ ወስጄ ላስገባው አልኩኝና ካቶሊክ የሚባል አለ፣ አሁን ቅዱስ ጊዮርጊስ የሚባል እዛ ገብቶ ተማረ። አሁን አቃቢ ህግ ሆኗል።
አቶ እንዳለው ልንገረው ባለቤታቸውን በማህፀን ካንሰር ምክንያት አጥተዋል።
እሷም እየሰራች እኔም እየሰራው ነበረ። አጋጣሚ የማህፀን ካንሰር ታመመችብኝ። እኔም ስትታመምብኝ ቦታዬን ንብረቴን ሽጬ እንትን አልኩኝ፣ አሳክምኩኝ። አሁን እሷ ስትሞትብኝ የሚረዳኝ አጣሁኝ እና ስራ እኔም ከስራ ነበር መሰራው ጠፋ፣ እየጠፋ በወቅት በጦርነቱ ምክንያት በምናምን ምክንያት ስራ ጠፋ። እኔም ልጆች ማሳድግበት ሳጣ ማስተምርበት አጣሁኝ፣ ማበላበት አጣሁ። እንዴት አድርጌ ላሳድጋቸው? ምን ላብላቸው? ምን ላስተምራቸው? በምን ምኑ ከምን ላድርጋቸው? ይ አሁን ቀብር የመጣውኝ ወይ ተረከቡኝ ምናምን ብዬ ስል አጋጣሚ እትዬ በላይሽ ነበረች። ኧረ እኔ ተረከቡኝ ምናምን ከምትል ብለማ እሷም በልሽ ብላ ይኸው ልጆችን አጋጣሚ እንደድል ጉዳይ እንጀራ እየጋገርኩኝ ከቤት እያበሰልኩ አሁን ማሳድጋቸው ያለ ይኸው እሱ ጊዜ ሰጥ መድኃኒዓለም ፈጣሪ ስጣትኝ። ይኸው ሻንጣውን ገዝታ፣ ዩኒፎርምን ገዝታ፣ ደብተሩን ገዝታ፣ ጫማውን ገዝታ ይኸው እየረዳችልኝ ነው።
በተመሳሳይ ወይዘሮ ለምለም ገብረ ጻድቅም የሟች ወንድማቸው ልጆች ያሳድጋሉ።
እነዚህን ህጻናት ማሳደግ አቅሙም የፋይናንሱም ሁሉ ነገር በቃ በጣም ጨለመብኝ። ቀኑን ሲጨለምብኝ መጥቼ እንዴት ላድርግ ትዬ ጨነቀኝ። በምን መልኩ ነው እነዚህ ልጆች አንደኛ ክፍል ማስገባቸው? እንዴት ላድርግ? ትምህርት ቤት መማር አለባቸው፣ ግን ሳስተምራቸው እንዴት ላድርግ ስላተኝ ያው ከዚህ ድርጅት ጋር አገናኘችኝ። ያው በየወሩ አንዳንድ ሺህ ብር 2000 ብር ትሰጣቸዋለች። ይህን ይመስላል እንግዲህ።
ትምህርት በላይነሽ ይህን መሰል የደግነት ስራ ለመስራት ምንም አይነት ቋሚ የሆነ የገንዘብ ድጋፍ አያገኙም።
እኔ ምንም ድርጅት የለኝም። ያለችኝን ደሞዝ በዚሁ አጋጣሚ አንድ ታሪክ ልነግር እችላለሁ። እኔ እንፍራዝ የመጀመሪያ ተመርቄ ሲሄድ እንፍራዝ የሚባል አካባቢ ያለ ገጠር የገጠር ከተማ ነው እና እዛ እያስተማርኩ ሳለ እናት አባቷ፣ ወንድሟ፣ እህቶቿ በአራት ቀን ልዩነት ከዚህ ዓለም ተለዩባት። ይቺ ልጅ የጣሏት መንገድ ላይ ጣሏት። ምክንያቱም ቤተሰቡ የአካባቢው ሰው ምንድን ነው በአራት ቀን ልዩነት ቤተሰቦቹ የሞተው ብለው ፈሩ። ለምንድን ነው የአራት ዓመት ልጅ መንገድ ላይ የምተኛ ብዬ ሳለቅስ ከፖሊሶች ፊት፣ አይ የሚቀርባት ጠፍቶ እኮ ነው እኛ ምን ሞታለን ብለው እኮ ነው። ችግር የለም እኔ አልሞትም ስጡኝ ያልኳቸውና ተቀብዬ አሳደግኳት። አሁን ዲግሪ ሶስተኛ ተመርቃ ያው ስራ አላገኘችም፣ ተመርቃለች። ግን እኔ 5 ሳንቲም ከምንም አላገኘውም። እኔ ከደሞዜ ብቻ ነው በቃ ሳጣ እበደራለሁ። ምክንያቱም እኔ ዳቦ ቁርሴን በልቼ ከሆነ ምሳዬን ላልበላ እችላለሁ። አሁን በቤቴ ውስጥ 9 ልጆች አሉ፣ የማሳድጋቸው 4 አሉ።
መምህርት በላይነሽ ይበልጥ ወደ ገጠሪቱ ክፍሎች ዘልቀው በመግባት አካል ጉዳተኞችንና ችግረኛ ህጻናትን ለመርዳት እንዲሁም ደግሞ ግንዛቤ ለመፍጠር ፍላጎት ቢኖራቸውም በአቅም ውስንነት ምክንያት መገደባቸውን ይናገራሉ።
በእኛ በሰሜን አካባቢ በጣም ያልተነካ ይህን የምነግርሽ እዚህ ቅርብ ያለው ነው። አሁን በየዳ የሚባል ጃናሞራ የሚባል ያልተነካ በጣም ብዙ አካል ጉዳተኞች አይነ ስውሮች ያሉበት እዛ አካባቢ አለ። እኔ አሁን እዛ አካባቢ መሄድ እፈልጋለሁ። ከሰው ጋር ነው የሚሄደው። ትራንስፖርት ያስፈልጋል፣ አልጋ ያስፈልጋል፣ ማደሪያ ያስፈልጋል። ለዛ ሁሉ የመክፈል አቅም የለኝም። ቅርብ ቦታ ከሆነ ግን ችግር የለውም። እና ስለዚህ ለአካባቢው አካል ጉዳተኛ እኔ ምልክት ነኝ፣ እኔ ተመርሜ እዚህ የደረስኩት መማር ይችላሉ ብዬ የተለያዩ ሰዎችንም ጥሩ ቦታ የደረሱትንም ወስጄ እንደ ምሳሌ መናገር እችላለሁኝ።
በላይነሽ ሲሳይ በግላቸው ለሚያደርጉት አበርክቶት በቅርቡ የኢትዮጵያ የሰብአዊ መብቶች ተሟጋቾች ከተሰኘው ድርጅት እውቅናና ሽልማትን አግኝተዋል። እሳቸውም በግላቸው የሚያደርጉትን ድጋፍ ለማስፋፋት ፈቃደኛ የሆኑ ወገኖች በሙሉ እንዲያግዟቸው ጥሪ ያቀርባሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና 1 ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
መሰናዷችን ይቀጥላል። ለምሽቱ የመጨረሻ ወዳደረግነው ዘገባ ነው የምንሻገረው። ቴክኖሎጂ ነው። ሮበርት ባሮን የቀድሞ የሲአይኤ አባል ሲሆኑ የሰላዮችን ገጽታ መቀየር ስራቸው ነበር። ላለፉት 3 አስርት ዓመታትም ጉዳት ለደረሰባቸው ሰዎች ድጋፍ ሲያደርጉ ቆይተዋል። የካሪና ባፍርዛዲያንን ዘገባ ሀብታሙ ስዩም እንደሚከተለው ያቀርብልናል።
ላለፉት 3 አስርት ዓመታት ሮበርት ቤረን በህመምም ሆነ ጉዳት ምክንያት እጅና እግራቸውን ወይንም የፊታቸውን ክፍል ላጡ ከሲሊከን የሚሠራ ሰው ሠራሽ አካል ሲያመርት ቆይተዋል። የካንሰር ህመምተኞችና ራስን ከማጥፋት ሙከራ የተረፉ ሰዎች ጆሮዋ ራኩን በተሰኘ ሸለምጥማጥ መሳይ እንስሳ የተቦጨቀባት ሕፃን ሳይቀር እሱ ካገዛቸው መካከል ይገኛሉ።
ተመልከቱ፣ ለሰው ሰራሾቹ ጆሮዎች ጥቃቅን ቀዳዳዎችን እንዴት ልፈጥርላቸው እንደቻልኩ። በጥርስ ማጽጃ ስንጥር ነው የሰራሁት። ይሄ በጣም አስገራሚ ነው።
በረን ህይወቱን ሙሉ የሰዎችን የፊት ገጽታ ሲያበጅ ቆይቷል። ስራውን የጀመረው በ1960ዎቹ ነበር። በዚያ ወቅት ለአሜሪካ የባህር ኃይል መጽሔት በሰዓሊነት ይሰራም ነበር። ከዚያ የአሜሪካ የስለላ መስሪያ ቤትን ተቀላቀለ። የስነ ጥበብ ችሎታውን በመጠቀም የሰነዶችን ቅጂ አዘጋጅቷል። በመቀጠል ደግሞ ሰዎች ማንነታቸውን የሚሸሽጉባቸውን መላዎች የሚፈጠር ባለሙያ ሆነ። ለዚህ ስራው ሰው ሰራሽ ጸጉር፣ ጭምብሎችና ሰው ሰራሽ አካላትን ይጠቀም ነበር። የአሜሪካ የስለላ መስሪያ ቤትን በ1993 በሚለቅበት ወቅት እድሜ ልኩን ያካበተውን ችሎታ እንዴት እንደሚጠቀም ያውቅ ነበር።
የአንድን ሰው መለያዎችን መለወጥ ከቻልክ፣ በተመሳሳይ መለያዎችን የአካል ገጽታ መዛነፍ ለደረሰባቸው ሰዎችም ልትሰጣቸው ትችላለህ።
በዚህ ሥራ በተሰማራባቸው 30 ዓመታት ውስጥ በረን በሺዎች የሚቆጠሩ ሰዎችን ረድቷል። ከነዚህ ሰዎች መካከል አንዱ በምዕራብ ቨርጂኒያ የሚኖሩት ዋይኒ ጊርሃርት ናቸው። ጊርሃርት በካንሰር ምክንያት አፍንጫቸውን ያጡ ግመምተኛ ናቸው።
ሰርኔ ላይ እጢ ወጥቶብኝ ነበር። ባላስወጣው ኑሮ ወደ ሽቅብ መስፋፋቱ አይቀሬ ነበር። ስለዚህ አፍንጫዬ ተነስቶ እጢው ሙሉ በሙሉ መወገዱን ማረጋገጥ ነበረብኝ። በዚህ ሳምንት ይስተካከላል። ፈገግ ብዬ ከዚህ እወጣለሁ።
የቤረን ዋነኛ ሥራ እውነተኛ የሚመስል በተጠቃሚዎች ልክ የሚገነባ ሰው ሰራሽ አካል መስራት ነው። አካላቶቹ ልክክ ማለታቸው በእጅጉ አስፈላጊ ነው። የሰው ሰራሽ አካሉ ቀለም ከተጠቃሚው ሰው ቀለም ጋር በእርግጠኝነት ተመሳሳይ መሆን አለበት። ቤረን ችሎታውን ያዳበረው በመስኩ አንቱታን ካካበቱት የሆሊውድ የፊት ገጽ ባለሙያ ጃን ቻምበርስ በመማር እንደሆነ ይናገራል። ጃን ቻምበርስ በ1968 ዓ ም የተሠራውን ፕላኔት ኦፍ ዘ ኤፕስን ጨምሮ በተለያዩ ፊልሞች ላይ ተሳትፈዋል።
እውናዊ ዘይቤ ወይንም ሪያሊዝም አንድ ነገር በተቀራራቢ ሁኔታ እንዲመሳሰል የማድረግ ስልት ነው። ጆሮን፣ አይንን፣ አፍንጫን፣ የፊትን አጋማሽ ወይንም ሙሉ ፊትን ሊሆን ይችላል።
በረን መምሩ ቻምበርስ ሆሊውድ ውስጥ እንዲሠራ ያቀረቡለትን ግብዣ እንዳልተቀበለው ይናገራል። ደስታና የንቃት መንፈሱ የሚቀዳው ከሆሊውድ ተዋናያን ይልቅ እርዳታውን ከሚሹ ትክክለኛ ህመምተኞች እንደሆነ ይናገራል። በዚህ ሰዓት ቤረን አገልግሎቱን ያገኘ ህመምተኛን እየሸኘ ነው። በአሜሪካ ቀንደኛ የስለላ መስሪያ ቤት ውስጥ የተሞረደው ችሎታ ሰዎችን ለመርዳት በዚህ መንገድ ውሏል።
I'm
የተከበራችሁ አድማጭ ተመልካቾቻችን የሮብ ምሽት ህዳር 7 2015 ዓ.ም የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መሰናዶውን የመራው፣ ኤልያስ አስማረ በቅንብሩ፣ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን የምንሰናበታችሁ ይሆናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። የዛሬው እዚህ ላይ ተጠናቀቀ። ሰላም ጤና ይስጥልኝ። ተናዳ Keep it in the